የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በአሸባሪነት ወንጀል ተከሰው በክርክር ላይ ከነበሩትና ከትላንት በስቲያ ረቡዕና ትላንት ሐሙስ ከተለቀቁት አምስቱ የዞን 9 አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር የተካሄደ ቃለ ምልልስ በምሽቱ አብይ ርዕስ ይዘናል። የሰሞኑን የጋዜጠኞቹንና የዞን 9 የኢንተርኔት አምደኞች ከስር የመለቀቅ ዜናና የሕግ አንድምታ የሚመረምር ከባለሙያ ጋር የተካሄደ ውይይት ለምሽቱ ከተሰናዱት ውስጥ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የዛሬ አርብ ሐምሌ 3 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ኮርኔሊየስ ቴነር ለቴክኒክ ምህንድስናው ተሰይሟል። አሁን ለቀዳሚው ዜና ሰለሞን አባተ።
ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። በኢትዮጵያና ኤርትራ ድንበር ላይ 30 የሚሆኑ ሰርጎ ገቦች የተባሉ ታጣቂዎች መደምሰሳቸውን የኢትዮጵያ ፌዴራል ፖሊስን የጠቀሰ የራዲዮ ፋና ዜና አመለከተ። በዚሁ የምዕራብ ትግራይ ድንበር ላይ ተደምስሰዋል የተባሉትን ሰዎች ዘገባው የሻዕቢያ ተላላኪዎች ብሏቸዋል። በሻዕቢያ ተልዕኮ ተሰጥቷቸው ትንኮሳ ለመፈጸም ከሞከሩት ጸረ ሰላም ኃይሎች መካከል አብዛኞቹ ሲደመሰሱ፣ ጥቂቶቹ በቁጥጥር ስር ውለዋል ይላል የፋናው ዘገባ። በዩናይትድ ስቴትስ የነጻነት ቀን ሰኔ 27 መዳረሻ ሳምንታት በርካታ የሽብር ጥንስሶችን ማምከናቸውን የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሜ አስታወቁ። እንደሚመስለኝ ከነጻነት ቀን ጋር ተያይዞ ብዙ ሰው ለመግደል ይደረጉ የነበሩ ጥረቶችን አስተጓጉለናል ብለዋል ኮሜ ለጋዜጠኞች በሰጡት መግለጫ። ሰሞኑን 10 ሰዎች መያዛቸውን የኤፍቢአይ ዋና አለቃ ቢናገሩም የሰዎቹን ማንነትና ይጠነስሱ ነበር የተባሉ ጥቃቶችን ምንነት አልገለጹም። መላ አሜሪካ የነጻነት ቀንን በተለያዩ የሙዚቃ ድግሶች፣ በጭፈራ፣ በሽርሽር፣ በርችት ስታከብር ሰው እንዲጠነቀቅ ኤፍቢአይና የሀገር ውስጥ ደህንነት መስሪያ ቤቱ ተደጋጋሚ ማሳሰቢያዎችን ሲያወጡ ቆይተዋል። ከኢራን ጋር በተያዘው የኒውክሌር ድርድር ከባድ ናቸው በሚባሉት ነጥቦች ላይ ስምምነት ካልተደረሰ ተደራዳሪዎቹ ሂደቱን ለማቋረጥ ዝግጁ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስጠነቀቁ። አንጣደፍም፣ እንዲያጣድፉንም አናደርግም ብለዋል ኬሪ። አጠቃላይ ስምምነት ላይ ለመድረስ የሚያስችል ተጨባጭ ውጤት እያስመዘገቡ መሆናቸውን ኬሪ ኦስትሪያ ዋና ከተማ ቪየና ላይ በሰጡት ጋዜጣዊ መግለጫ አመልክተው አሁን ዋናው ትኩረታቸው የስምምነቱ ጥሩነት መሆኑን አስረድተዋል። ስምምነት ላይ የምንደርስ ከሆነ የጊዜን ፈተና የሚያልፍ መሆን አለበት ብለዋል የውጭ ጉዳይ ሚኒስትር ኬሪ። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍም አስፈላጊ ሆኖ እስከተገኘበት ጊዜ ድረስ በቪየናው የድርድር ጠረጴዛ ላይ ለመቆየት ዝግጁ መሆናቸውን አስታውቀዋል። የኢንተርኔት ጠላፊዎች ቁጥራቸው 21.5 ሚሊዮን የሚደርስ የመንግሥት ሠራተኞችን አሳሳቢ የሆኑ የግል መረጃዎች ከፌዴራሉ የመረጃ ክምችት መዝረፋቸውን የዩናይትድ ስቴትስ የሠራተኞች አስተዳደር ቢሮ አስታውቋል። የዜናው ሰዓት አብቅቷል። ከምሽቱ 3 ሰዓት እንደገና እንገናኛለን። ጤና ይስጥልኝ። መልካም ቆይታ። ወደ አሉላ ልመልሳችሁ።
ሰለሞን አባተን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ደግሞ ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ለቅዳሜ የምሽቱ አብይ ርዕስ ወደ አዲስ አበባ እንውሰዳችሁ። በፍርድ የተጣለባትን ቅጣት እየፈጸመች የነበረችው ርዕዮት ዓለሙና በአሸባሪነት ወንጀል ተከሰው በክርክር ላይ ካሉት የዞን 9 አምደኞችና ጋዜጠኞች መካከል አምስቱ ከትናንት በስቲያና ትናንት ሐሙስ ከእስር ተለቀዋል። ከተፈቱት የዞን 9 አምደኞችና ጋዜጠኞች እንዲሁም ከጠበቆቻቸው ጋር መለስካቸው አምሃ ቆይታ አድርጎ ተከታዩን አጠናቅሯል።
ዜናውን እና የሰማሁት ቢሆንም እንዴት ባለ ሁኔታና ምክንያት እነዚህ እስረኞች እንደተፈቱ ግልጽ አልሆነልኝም ነበረ። ይህን ለማወቅ ከጠበቆቻቸው መካከል ለአቶ አማ መኮንን ስደውልላቸው ከተፈቾቹ መካከል አራቱ አብረዋቸው እንደነበሩና ምሳቸውን እያጠናቀቁ እንደሆኑ ወደዚያው ልመጣ እንደምችልም ነገሩኝ። ደርሼ ስቀላቀላቸው እንዳናግራቸው የሁላቸውን ፈቃድ ጠየቅኳቸውና ፈቃዳቸውን ሰጡኝ።
ከአንጅል ጀምር ማለት ትላንትና ስሰማ የአንጅል ስም አልሰማው ነበር መፈታትሽን፣ ዛሬ ግን እዚህ ከጓደኞች ጋር አይሻለሁ። ዛሬ ተፈታሹ?
አዎ ዛሬ ነው የተፈታሁት። ውጭ አሉኝ እንግዲህ፣ የት እንደምወጣ አላወቅኩኝም ነበረ። ያው አሁን እንግዲህ እዚህ የምታገኘኝ ቦታ አለውኝ፣ ተፈትቻለሁ ማለት ነው።
ስትፈች ምን ተባልሽ?
ንውጡ ተባልን። ማለት እኛ ግቢ አሁን ቀጠሮ ያለበት ግቢ ውስጥ ነበር የነበር ነው ማለት ና ኤዶም ንውጡ ተባልን፣ ተፈቾች ናቸው ተባልና ማንም አላመንም ነበረ። በቃ
በመፈታትሽ የተሰማሽን እስኪ ንገሪኝ።
መጀመሪያ ልክ ውጡ እንደተባለን አለቀስኩኝ። ማለት ምን አይነት ጨዋታ ነው እንደዚህ ጨዋታ ብዬ ማለት ነው። እና ታፍዬ ምናምን የሆነ ሰዓት ላይ ከዛ ተለቀቅኩኝ። ያው ተበሳጭቼ አለቀስኩ መጀመሪያ ላይ ማለት ነው። ከዛ በኋላ ተረጋግቼ በቃ ውጡ ምናምን ተባለ። ስለዚህ ወይ ተፈተንም ላይሆን ይችላል፣ ማዕከላይም ሊወስዱ ይችላሉ፣ ጣቢያም ሊወስዱ ይችላሉ ምናምን ይሄን እያሰብን የወጣ ነው እና እቃችንን ይዘን ወጣን። በቃ አላመንም። በቢጃማ ነበር የወጣ ነው። ልብስ ምናምን ራሱ የቀየር ነው ቢሮ ነው የቀየር ነው ካለማመናችን የተነሳ ማለት ነው። እናንተ አታምኑም፣ በቃ መንግስት ምሯቸዋል ምናምን አሉ እዛ ያሉ ሰዎች፣ ፖሊሶች፣ ኃላፊዎች እና ወጣን። ከዛ ወንድሜንና የሪዮትን እህት አየኋቸው ስወጣ ውጪ ማለት ነው። ትንሽ ስንቆይ የነ በፍቄ አለመውጣት ደግሞ ሰማን ማለት ነው። ከዛ እሱ በጣም አሳዘነን። ያው በቃ
አሁን ስለ እነሱ ምን ታስቢያለሽ?
እኔ ግራ ነው የገባኝ። ማለት ምንም የሚለየን ነገር የለም። በቃ እኛና እነሱ እኛ ተፈተን እነሱ የማይፈቱበት ምንም አይነት አግባብ የለም እና እንግዲህ ያው በሂደት ይፈታሉ ብዬ አስባለሁ።
ትላንትና ነው የተፈታው። እርግጥ እንዴት ተሰማህ?
ያው አጋጣሚ 10 ሰዓት ነው የተጠራ ነው። እንደዚህ አይነት ስህተት ይሰራል በብዛት ግቢ ውስጥ። በስህተት ተጠርቶ ሰው ሊመለስ ይችላል። እንደዛ መስሎንም ነበር፣ ግን የሚፈታ ሰው ዝርዝር ላይ ሳይ የተስፋለምና የአስማማውንም ስም አየሁት። እዛ ያሉ አቤልና ናትናኤል ጋር እያወራን ነበር፣ ምንድን ነው እየሆነ ያለው የሚል ማለት ነው። ብዙ ልጆች ያው ጣቢያ ሊወስዷቸው ይችላሉ፣ ማዕከላዊ ሊወስዷቸው ይችላሉ የሚል ግምት ነበራቸው። ያው ተዘጋጅ ምናምን ምንም ቃል ያስኩም ቀልድም ስለሚመስል ማለት ነው። ፍርድ ቤት ቀጠሮ እየጠበቅ እናውጣ ተፈታል ስትባል ማን የሚፈታኝ ብለን ነው የምጠይቀው አይደል? ያው ፍርድ ቤት አልቀረብክም።
ስለ ጓደኞች የተሰማ ያለ ሲነገር
ስለ ቀሪዎቹ ጓደኞች እነሱ ጋር የተከሰስነው በተመሳሳይ ጉዳይ ነው። ከመጀመሪያ ጀምሮ አብረን እስካሁን የመጣንበት ሂደት አንድ አይነት ነው። አሁን ግማሻችን ወጥተን ግማሻችን የምንፈታበት ምንም ምክንያት ያለ አይመስለኝም። አሳማኝ ምክንያት የእነሱ አለመፈታት ያው ደስታችን በጣም ጎደሎ ነው የሚያደርገው። እንደውም ደስታ እንዳይኖር ያደርገዋል። በጣም የሚያስከፋ ነገር አለ። በኋላ ማታም ነው የሰማነው እዛ የከዳቸው ይመስላል። እነሱን የከዳ ያክል አይነት ስሜት አለኝ በመውጣት። ግን አይ ሆፕ በጣም እነሱም ቶሎ እኛ እንደሚቀላቀሉን ምንም እነሱን እዛ የሚያቆያቸው ምንም አይነት ህጋዊ ምክንያት አለ ብያለሁ።
ያው እንግዲህ ተፈተናል። ከቤተሰቦቻችን ከጓደኞቻችን ጋር ተገናኝተናል። ተገድቦ የነበረው ነጻነታችንም ተመልሷል። በዚህ በጣም በጣም ደስተኞች ነን። ግን ቀሪ ጓደኞቻችን አራት ጓደኞቻችን አሁንም በስር ላይ ነው ያሉት። እነሱ ተፈተው ከኛ ጋር እንዲቀላቀሉ በጣም በጣም ከፍተኛ ፍላጎትና ጉጉት አለን። ተስፋ እናደርጋለን ደግሞ የእነሱም ኬዝ ከኛ የተለየ ባለ ስላልሆነ እነሱም ይፈታሉ፣ በቅርብ ከኛው ጋር ይቀላቀላሉ ብለን ተስፋ እናደርጋለን።
ምንድን ነው የተሰማ ዛሬ መጀመሪያ ጊዜ ስትጠራ? እንደ
እኔ ምንም አላመንኩም። እስከ መጨረሻው ሰዓት የስራ ማጠናቀቂያ ሰዓት ድረስ አልወጣውም ነበረ። መጨረሻ የሚወጣውት እንደውም ከግቢውም መጨረሻ የወጣውት እኔ ነበርኩና ልክ ማህሌት እንዳለችው እኔም በፒጃማ ነበር የወጣሁት። ምክንያቱም የምትጠብቀው ነገር አይደለም። ከተፈቺ ስም ዝርዝር ውስጥ የራስን ስም ስሰማ ገና ሐምሌ 13 ቀጠሮ ነው ተብሎ ባለበት ሁኔታ ገና ወይ አልተከላከልክ ወይ እንደዛ ባለበት ሁኔታ ላይ በጣም ከባድ ነው ለማመን እና አይት ተሳስታችኋል፣ ቼክ አድርጉ በተደጋጋሚ ስል ነበር እና ምክንያቱን ነበር ለማወቅ በጣም በተደጋጋሚ ስጠይቅ የነበረው።
ምክንያቱ ምንድን ነው? መጨረሻ ላይ አታወቁ?
ክስ ተቋርጦ ነው በአቃቤ ሕግ በኩል ክስ ተቋርጧል ነው የተባል ነው እና በቃ ከዚህ የተለየ ምንም ማብራሪያ አልተሰጠንም። ወጣን፣ ግን ስንወጣ ደግሞ አብረውን የታሰሩ ጓደኞቻችን በር ላይ ነበሩ። እነሱን እንኳን በቅጡ የመሰናበት እድል እንኳን አላገኘንም። አለን ያላገኘውም በግሌ ና በጣም ጸጸት ነው የሚሰማ፣ ግራ ነው የምትጋባው፣ ድብልቅልቅ ያለ ስሜት ውስጥ ነው የነበር ነው ትላንትና ና በጣም አስቸጋሪ ነው። አሁንም እንደዛው ስሜት ውስጥ ነው ያለሁት ማለት እችላለሁ። በዚህ አጋጣሚ ሌላ ማለት የምፈልገው ነገር በጣም በመላው ዓለም ያሉ ኢትዮጵያኖችም ሆነ የውጭ ዜጎች የእኛን ጉዳይ እየተከታተሉ በጣም በብዙ መልኩ ሰፖርት አድርገውናል። ጠበቆቻችን፣ ቤተሰቦቻችን፣ ጓደኞቻችን፣ የሚዲያው ማህበረሰብ በጣም ብዙ ሰው ነው የእኛን ኬዝ እየተከታተለ ይህንን ከጎናችን ቆሞ የነበረው እና በጣም እናመሰግናለን። እግዚአብሔር ይስጥልን ማለት ነው የምፈልገው።
አስማማው አንተስ እንዴት ነው ስሜት ንትነግረኛለ?
አዎ ያው የኔም ስሜት ብዙም ከጓደኞቼ የተለየ አይደለም፣ ግን እኔ አሁንም ድረስ ያለሁበት ትክክለኛው ስሜት ግራ መጋባት የሚለው ነው የሚገልጸው። ድንገት ነው የተጠራሁት። እንዳልተፈታው ለማስረዳት ነው የወጣሁት። ከዛ እንደተፈታው ተነግሮኝ ነው የወጣሁት። ከግቢ የምንወጣበት የመጨረሻው በር ላይ ክስ ተቋርጧል የሚል ማስረጃ ሲደርሰኝ ብቻ ነው እንደወጣው ወይም እንደተፈታው የተረዳሁት እንጂ ከዛ በፊት አልተፈታውም፣ ተፈቻ አይደለሁም፣ ገና ቀጠሮ ያለኝ ሰው ነኝ ምስል ማንም የሰማኝ ወይም የነገረኝ ሰው አልነበረም ክሱ መቋረጡ እና በዚህ አይነት ሁኔታ ውስጥ ነው የወጣሁት። ስወጣ ደግሞ ጓደኞቼ ምናልባት ትላንት የወጣ ነው 3 ልጆች ነበር፣ ቀሪዎቹ በንጋታው ይወጣሉ ብለን ተስፋ አድርገን ነበረ። ከነሱ ውስጥ ግን የተወሰኑት 2 ብቻ ነው የተለቀቁት። ስለዚህ ሌሎቹ በመቅረታቸው በጣም ቅር ብሎናል። አፈታታችንም ያልጠበቅነው ነው። ሌሎቹ መቅረታቸው ያው ውስጣችን አሁን ቅሬታ ውስጥ በግሌ በተለይ እኔ በጣም ቅር እንዳለኝ ነው ያለሁት።
ግን ፈቱ ይመስላል።
በጣም ተስፋ አደርጋለሁ። በተመሳሳይ ኬዝ ነው የገባ ነው። የተለየ ነገር አለ ብዬ ምንም የማስበው ወይም የምገምተውም ነገር የለም። ስለዚህ እነሱም ከጊዜ በኋላ ይወጣሉ፣ ቤተሰቦቻቸውን ይቀላቀላሉ የሚል ተስፋ ነው ያለው።
አመሰግናለሁ። ሁላችሁም እንኳን ደስ ያላችሁ።
እናመሰግናለን።
እንደተገለጸው ታሳሪዎቹ የተፈቱት ለፍትህ ሚኒስቴር በሕግ በተሰጠው መብት መሰረት ክሱ እንዲቋረጥ በተፈቾቹ ላይ ማለት ነው በማዘዙ ነው። ለዚህ ምክንያቱ ግን ምን እንደሆነ አይታወቅም። ይህ ቢመለስ መልካም እንደነበረ አቶ አማሃ መኮንን ይናገሩና ተጨማሪ ማብራሪያዎች ይሰጣሉ።
ይሄ ባለመደረጉ የተጣሰ ሕግ አለ ወይም የተፈቱ ሰዎች ላይ የደረሰ ጉዳት አለ በሚል አይደለም። ነገር ግን ምንም ምክንያት የለም። ክሱን ማንሳት ስልጣን አለው። ክሱን ማንሳት አግባብ ነው ካለ መስሪያ ቤቱ በአግባቡ ተከሳሾቹም ፍርድ ቤት እንዲቀርቡ ተደርጎ እኛም ጠበቆቹ ተገኝተን በፍርድ ቤት ይኸው ታዳሚ ሌላውን ጉዳይ ሲከታተል የነበረው ታዳሚ በተገኘበት መስሪያ ቤቱ በዚህ እና በዛ ምክንያት በእናንተ ላይ ክሱን አቋርጧል ብሎ ቢገለጽ ከግልጽነት አንጻር የተሻለ ይሆን ነበር የሚል እምነት አለኝ።
እንግዲህ አሁን ፍትህ ሚኒስቴር ልክ እንዳነሳው በራሱ ምክንያት እንደገና በዚሁ ጉዳይ እነዚህን ተከሳሾች ሊከስ ይችላል።
ህጉ በዚህ በኩል ችግር ያለበት ነው። ፍትህ ሚኒስቴር ያነሳውን ክስ ምናልባት የወንጀሉ ጉዳይ ይርጋ የይርጋ ጊዜ ከሚያልፍ ድረስ እንደገና ሊያንቀሳቅሰው ይችላል፣ አይከለክለውም። ይሄ የተደረገባቸው አጋጣሚዎች ብዙ ናቸው። ከህግ አንጻር እዚህ አካባቢ የሚነሳውም ጥያቄ ይሄ ነው። አንድ ሰው ክስ ከቀረበበት በኋላ ፍትህ ሚኒስቴር በራሱ ጊዜ ክሱን ያነሳል። ግን እስከ መቼ ድረስ ይሄ ጉዳይ ተንጠልጥሎ ይቆያል? አንድ ቦታ መቋጨት የለበትም ወይ የሚል ህጉ ለዚህ መልስ መስጠት የለበትም ወይ የሚል ብዙ ጊዜ የሚነሳ ጥያቄ ነው እንጂ ህጉ አሁን የሚከለክለው አይደለም። መስሪያ ቤቱ በማናቸውም ጊዜ እንደገና ሊያንቀሳቅሰው ይችላል።
በጣም አመሰግናለሁ። አቶም
አመሰግናለን።
መለስታቸውን አመሰግንና ወደዚሁ ርዕሰ ጉዳይ ላይ የሚያተኩር ውይይት ነው የምወስዳችሁ። የትላንት በስቲያው የጋዜጠኞችና የዞን 9 የኢንተርኔት አምደኞች ከእስር የመለቀቅ ዜና ተከትሎ ከተለያዩ ወገኖች የተለያዩ አስተያየቶች እየተሰሙ ነው። ከሳሽ አቃቢ ህግ ታሳሪዎቹን የዞን 9 የኢንተርኔት አምደኞች ለመፍታት መወሰኑ ከመገለጡ በስተቀር በመንግስት በኩል የተሰጠ ዝርዝር የለም። የተፈቱትን ጋዜጠኞችና አምደኞች የብዙ መንገድ ግራ መጋባት ቀደም ብሎ የሰማችሁትንና ግልጽ ያልሆነውን ሂደት ጨምሮ ለመሆኑ እርምጃው የህግ አንድምታ ይኖረው ይሆን የሚለውን እንመለከታለን። አቶ ሙልጌታ አረጋዊ በዚህ በዩናይትድ ስቴትስ በዋሽንግተን ዲሲ በጥብቅና ሙያ በማገልገል ላይ የሚገኙ የህግ ባለሙያ ናቸው። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ የመገናኛ ብዙሀን ህግና የህገ መንግስት ጥናት መምህር በመሆንም አገልግለዋል። ከአቶ ሙልጌታ ጋር ታዲያ በትናንትናው ምሽት ወዳደረግ ነው ወደዚሁ ቃለ ምልልስ ነው መወስዳችሁ እነሆ። አቶ ሙልጌታ በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ዜናነት ነው የተቀበሉት። አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሃውስ የተባለው ሌላው ለጋዜጠኞችና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሐሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በእስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋር ማያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በእስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የህጉን መንፈስ መመልከት ከተቻለ ከሪዮት ዓለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በህግ አይን?
እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት በሚዲያ እንደተከታተልኩት ምንድን ነው የተባለው? የፍትህ ሚኒስተር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይ ነበረ ፍርድ ቤት እንደጻፈ ደብዳቤውም ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት እንዲፈ ክሴን አንስቻለሁ እና ይፈቱ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስተር እንደዚያ ማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው። በአዋጁ መሰረት ክሴን አንስቻለሁ ብሎ በዛው መሰረት እንደተፈቱ ነው የተነገረው። የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስተር ዝም ብሎ ክሱን ማንሳት ስለፈለገ ብቻ ብድግ ብሎ ክሴን አንስቻለሁ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ህጉ? በቂ ምክንያት ሲኖር ነው የሚለው። በቂ ወይም ጥሩ ምክንያት በእንግሊዝኛ ጉድ ካውዝ ይላል። እና ፍትህ ሚኒስተር ለምንድን ነው እነዚህ ሰዎች እንዲለቀቁለት ያፈለገው? አሁን ይሄ ጥያቄ ጥሩ የሚሆነው ልጆቹ ለምን ተፈቶ ሳይሆን ህግ አንጻር ስታየው ምንድን ነው ምክንያቱ? ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው? ምክንያቱም ይህ ምን ጥቅም አለው መሰለህ? አሁን ልጆች ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገ ሊጠየቁ ይችላሉ ወይ? ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ መፈታታቸው ደስ ይላል። ለአንድም ቀን ቢሆን ተፈተ ማለረህ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ የተመለሰ አይመስለኝም። ለምን እሱ እንዲነሳ እንደተፈለገ እንዳልኩ ምክንያቱ ስለማላውቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት? ምክንያቱም ፍርድ ቤት እሺ ማለት መቻል አለበት። ለምን አቃቤ ሕግ ወይም ከሳሽ ክሴን አንስቻለሁ ሲል ወይም ሊድ የሚችለው በሕግ ጥሩ ምክንያት ሲኖረው ነው ብለናል። የአቃቤ ሕግ ምክንያት ጥሩ መሆኑ ማን ነው የሚወስነው? አቃቤ ሕግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስነው? አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው፣ ማነጋገር አለባቸው፣ ማስታወቅ አለባቸው። የሁሉ ግልጽ አይደለም። ትናንት አቶ አመሀ የተከሳሾቹ ጠበቆች ሲናገሩ እንደሰማሁት እሳቸው ደንበኞቻቸው እንደሚፈቱ አያውቁም ነበረ። እንደ ማንም ሰው ነው ከሚዲያ የሰሙት። ስለዚህ ተከሳሾቹ አልተነገራቸውም ማለት ነው። እንደሚፈቱ አያውቁም ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው። እና በአቃቤ ሕጉና በፍርድ ቤት መካከል በተደረገው የደብዳቤ መጻጻፍ ወይም ተከሳሹ ደብዳቤ በመጻፉ ምክንያት ልጆቹ እንደተለቀቁ ነው የተነገረው። እና ይሄ ያለቀለት ለመሆኑ እርግጠኞች መሆን አንችል።
አሁን ካሉት ጋር ይያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባይ አቶ ሽመልስ ከማል ኒውዮርክ ታይምስ እሳቸውን ጠቅሶ ያወጣው ጽሁፍ ላይ በቀጥታ ይስጡ እርግጠኛ አይደለሁም፣ ከሳሹ አቃቢ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚለው። ምን ማለት ነው? አንድ ከሳሽ ፈቀደ ሲል በህግ ትርጓሜውም አሁን ቀደም ብሎ ካነሷቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል። አቃቢ ህግ ማንሳት ፈቀደ ሲባል ግን በምን አይነት መሰረቶች ነው ክሶችን የሚያነሳው? ትምህርታዊ የሆነ አንዳንድ ነጥቦችን መመልከት ብንችል።
እንግዲህ እስከማውቀው ድረስ አቃቤ ህግ ዝም ብሎ ስለፈለገ ብቻ ወይም ስለፈቀደ ብቻ ክስ ማንሳት የሚችል አይመስለኝም። እንዳልኩ ህጉ ዝም ብሎ አይደለም የተጻፈው። ጥሩ ምክንያት ካለው ብቻ ነው ህጉ ይነሳልኝ ማለት የሚችለው።
ምንድን ናቸው
ጥሩ ምክንያቶች ተደርገው የሚወሰዱት? ምንድን ናቸው? አንደኛ በቂ ማስረጃ ከሌለው ማለት ነው። ሁለተኛ ጥፋቱ ከባድ ካልሆነ ክሳሾች የቀረበባቸው ክስ ከ12 ወይም ከ13 ዓመት በላይ የማያስፈርድባቸው ከሆነ እና ተከሳሾቹ በአካል ተይዘው ፍርድ ቤት ቀርበው መከራከር ካልቻሉ ክሱ እንዲነሳ ሊያደርግ ይችላል። ለምሳሌ ከጠፉ ማለት ነው፣ በዋሶ ወጥቶ የቆየ ሰው። ሌላ ተከሳሾች ክሱ ከተጀመረ በኋላ ቢሞቱ፣ ከዚህ ውጭ እኔ የማስበው ነገር ሌላ የለም፣ ህጉን ብቻ የምንመለከት ከሆነ።
ስለዚህ ይበልጥ መረጃዎችን ማግኘት የሚጠይቅ ሁኔታ ይደቅናል እንጂ ያለቀ መልስ አይሰጠንም ነው?
አይሰጥም።
ሰብአዊ መብት ተቋማት ለምሳሌ የአምነስቲ ኢንተርናሽናል በዛሬው ዕለት ያወጣውን መግለጫ ብንመለከት ገና ድሮ መሆን የነበረበት ነው ያለው ይህ አዎንታዊ እርምጃ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ከመጎብኘታቸው በፊት የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው። ምን አይነት አዎንታዊ ተከታይ ውጤት ይኖረዋል ይህ አሁን የተወሰደ እርምጃ?
እንግዲህ ሶሪ ላይ ይሄ ጥያቄ እንደ ማንም ግለሰብ ወይም ዜጋ በግምት ላይ የተመሰረተ አስተያየት ከመስጠት በስተቀር ከእውቀት የመነጨ አስተያየት መስጠት የምችልበት አይመስለኝም። እኔ ምንድን ነው በአጠቃላይ የምለው እንደ ዜጋ እንደ ማንም ግለሰብ የእነዚህ ሰዎች መፈታት ምናልባት ተስፋ ሊሰጥ ይችላል። ሌሎችም በተለይ ከሚዲያና ከፖለቲካ ስራ ጋር በተያያዘ መልኩ የታሰሩ የተፈረደባቸውም ይሁን ያልተፈረደባቸው እንዲፈቱ ቢደረግ ወይም ቢፈቱ ጥሩ ይመስለኛል። በግሌ እንዲፈቱ ፈልጋለሁ። ቢፈቱ ደስ ይለኛል። ግን የኢትዮጵያ መንግስት አሁን ለምንድን ነው የፈታቸው እነዚህን ሰዎች? አሁን ምን ያላቀው ለምን እንደፈታቸው? ፕሬዚደንት ኦባማ ስለሚመጡ ሜቢ ፕሬዚደንት ኦባማ እኔ ከመምጣቴ በፊት እንዲፈቱ ብለው አዘው ሊሆኑ ይችላሉ የሚል ጽሁፍ አንብ ያለው። እንደዚህ ለመሆኑ ምንም ማስረጃ ያለኝም። የኢትዮጵያ መንግስት ምናልባት የፕሬዚደንቱ መምጣት ጋር አያይዘ ከሆነ የፈታቸው በነካ እጁ ጨምሮ ሌሎችንም ቢፈታና ሰዎች በአስተያየታቸውና በፖለቲካ እምነታቸው ታስረው እስር ቤት እየተሰቃዩ ካሉበት ሁኔታ ቢላቀቁ በጣም ትልቅ ስራ ይመስለኛል። ለሀገርም፣ ለህዝብም፣ ለመንግስትም ጥሩ ይመስለኛል። ግን ቅድም እንዳልኩ ለምንድን ነው እነዚህ ሰዎች የተፈቱ የሚለው ጥያቄ፣ ያ ደብዳቤ በፍትህ ሚኒስቴር ተጻፈ የተባለ ምንድን ነው ይዘቱ? እሱን ደብዳቤ ማወቅ እንችል ኖሮ ከእውቀት በመነጨ አስተያየት ይህንን ዲስከሽን ማዳበር እንችል ነበረ።
አንድምታውንም በተጨባጭ መመርመር እንችላለን ያሉት አቶ ሙሉጌታ፣ በእርግጥ ያን እድል የሚሰጡ በመንግስት በኩል ለወሰደው እርምጃ ምክንያታዊነትን ተንተርሶ የሚመጣ መረጃ ካለ ተከታይ ውይይት ይኖረናል። አቶ ሙሉጌታ አረጋዊ የህግ ባለሙያ፣ በመገናኛ ብዙሀንና በኢትዮጵያ ህገ መንግስት ጉዳዮች ላይ በተደጋጋሚ በፕሮግራሞቻችን ቀርበው ለሚሰጡት ሙያዊ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እግዜር ይስጥልኝ አቶ አሉላ።
ወደ መጨረሻው ጥንቅር ልውሰዳችሁ። ከዚሁ ርዕስ ጋር ያቆየናል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኢትዮጵያ 2 የዞን 9 አምደኞችና 3 ጋዜጠኞች ከስር መለቀቃቸው አስደስተው መሆኑን ገልጠዋል። በጋዜጠኞች ላይ የቀረቡ ህዝብን ለአመፅ የማነሳሳትና አሸባሪነት ክሶችም መሰረዛቸው ተዘግበዋል ይሏል። ሰለሞን ክፍሌ ያጠናቀረው አጠር ያለ ዘገባ እነሆ።
ጋዜጠኛ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ፣ ጦማሪያኑ ማህሌት ፋንታሁንና ዘላለም ክብረት ተይዘው የታሰሩት ባለፈው ዓመት ሚያዝያ ወር ውስጥ እንደነበር ይታወሳል። በወቅቱ ሌሎች 4 የዞን 9 ጦማሪያን ማለትም አቤል ዋቤላ፣ አጥናፍ ብርሃኔ፣ በፈቃዱ ኃይሉና ናትናኤል ፈለቀ አብረው መታሰራቸው አይዘነጋም። እንደ ተገለጸው በሁሉም ላይ የቀረቡት ክሶች ደግሞ ሕዝብን ማነሳሳትና አሸባሪነት የሚሉ ናቸው። እዚህ በዩናይትድ ስቴትስ ኒውዮርክ ከተማ የሚገኘው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኮሚቲ ቱ ፕሮቴክት ጀርናሊስት ወይም በምህጻር ሲፒጄ ተብሎ ይታወቃል። ከቅርብ ዓመታት ወዲህ የታሳሪ ጋዜጠኞች ቁጥር እያደገ ከታየባት ኢትዮጵያ የእነዚህ ጋዜጠኞች መለቀቅ እንዳስደሰተው ገልጿል። በሥራቸው ምክንያት የታሰሩ ቀሪዎቹ የዞን 9 ጋዜጠኞችን በተመሳሳይ የቀረቡባቸው ክሶች በአስቸኳይ ተሰርዘው እንዲፈቱ ለባለሥልጣናቱ ጥሪ አቅርቧል። የድርጅቱ የአፍሪካ ፕሮግራም አስተባባሪ ሱ ቫለንታይን፣
በኢትዮጵያ ትናንት አንዳንድ ጋዜጠኞችና ጦማሪያን ከእስር በመፈታታቸው እንዲሁም ዛሬ በርዕዮት ዓለሙ መለቀቅ በጣም ተደስተናል። አንድም ጋዜጠኛ ስራውን በመስራቱ ምክንያት ብቻ ወህኒ ቤት መቆየት የለበትም።
በኢትዮጵያ ወህኒ ቤቶች የሚገኙ ጋዜጠኞች በሙሉ እንዲፈቱ ሲፒጄ፣ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች እና ሌሎችም በርካቶች የኢትዮጵያ መንግስት ባለፉት አመታት ሁሉ ሲወተውት መቆየታቸው ይታወቃል። ተቾች ትላንትናና ዛሬ እነዚህ አነስተኛ ቁጥር ያላቸው ጋዜጠኞች የተፈቱት ከታቀደው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋር በተያያዘ ነው ብለው ያምናሉ። የሲፒጂዋ የአፍሪካ ፕሮግራሞች አስተባባሪ ሱ ቫለንታይን በዚህ ላይ ምን አስተያየት አላቸው?
We don't know for certain, but certainly the fact that these releases are coming.
ከፕሬዝዳንቱ ጉብኝት ጋር የተያዘ ለመሆኑ በርግጠኝነት ማወቅ አንችልም። ነገር ግን በጉብኝቱ ምክንያት ለፕሬዝዳንቱ ክብር ተብሎ ከሆነ የተፈቱት ይሄ በራሱ የሚያመለክተው ኢትዮጵያ ለጋዜጠኞች በነጻነት ስራቸውን እንዲሰሩ ፍላጎት ያላት መሆኑን ለማሳየት ይመስላል። ዛሬም በኢትዮጵያ እስር ቤቶች ብዙ ጋዜጠኞች እንዳሉ በሚገባ እናውቃለን። በእኛ እምነት በዚህ ሁኔታ ፕሬዝዳንት ኦባማ ኢትዮጵያ መገኘት አይገባቸውም። ነገር ግን አሁንም በእስር ላይ ስለሚገኙት ጋዜጠኞች መንግስት ምን ለማድረግ እንዳቀደ ወይም እንደሚያስብ አናውቅም።
በሲፒጂ ጥናት መሰረት ኢትዮጵያ ውስጥ አሁንም በእስር ላይ የሚገኙ ከ10 በላይ ጋዜጠኞች ያሉ ሲሆን ብዙ ጋዜጠኞችን በማሰር በአፍሪካ ከኤርትራ ቀጥላ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ ናት። ጥናቱ ሳንሱርን በተመለከተም ኢትዮጵያ በዓለም በአራተኛ ደረጃ ላይ የምትገኝ ከፍተኛ የሚዲያ ቁጥጥር የሚደረግባት ሀገር ናት ይላል። ይህንን አስመልክቶ አሁን ከመሸ በደረሰን ተጨማሪ ዜና መሰረት ፍሪደም ሃውስ አጠር ያለ መግለጫ አውጥቷል። የጋዜጠኞቹን መፈታት በደስታ እንቀበላለን ያሉት የድርጅቱ የአፍሪካ ፕሮግራም ዳይሬክተር ቮካሲን ፔትሮቪች ቀድሞውኑ የታሰሩት በሕገ መንግሥቱ የተረጋገጠላቸውን ሐሳብን በነጻ የመግለጽ መብታቸውን በመጠቀማቸው ነው ሲሉ አሳስበዋል። የኢትዮጵያ መንግሥት በቀሪዎቹ ላይ ያቀረበባቸውን ክሶች ሰርዞ ሁሉንም እንዲፈታም ፍሪደም ሃውስ ጥሪ አስተላልፏል።
ሰለሞን ክፍሌን ለዘገባው አመሰግናለሁ። በሌላ ዜና ደግሞ ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ኢትዮጵያ ከፕሬዚዳንት ኦባማ ግንኙነት በፊት የታሰሩ ጋዜጠኞችን በሙሉ ትፍታ በሚል ርዕስ በትላንትናው ዕለት መግለጫ አውጥቷል። የኢትዮጵያ መንግስት ሐሳባቸውን በነጻ መግለጽ በመሞከራቸው ብቻ ያሰራቸውን የኢንተርኔት አምደኞችና ጋዜጠኞች ለመፍታት የደረሰበት ውሳኔ አዎንታዊ እርምጃ ነው ብሎ፣ ነገር ግን ከዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ጉብኝት በፊት ኢትዮጵያ ገጽታዋን ለማሳመር ስትል ብቻ ለይስሙላ የምታደርገው ካልሆነ የተቀሩት ጋዜጠኞችም መፈታት አለባቸው ነው ያለው። አምነስቲ ኢንተርናሽናል አክሎም እንደ ሌሎች ሁሉ በአሸባሪነት ተከሰው የታሰሩት ጋዜጠኞች እስክንድር ነጋና ውብሸት ታየም በአስቸኳይ ያለምንም ቅድመ ሁኔታ እንዲፈቱ ነው ጥሪ ያስተላለፈው። አድማጮች፣ ስርጭታችንን ወደ ማገባደዱ ተቃርበናል። የቀሩን ጥቂት ደቂቃዎች ናቸው። ታዲያ ዜማ ብንጋብዝና በዚሁ ብንለያይ፣ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን እንመለሳለን ከልዩ ልዩ ዘገባዎችና ዝግጅቶች ጋር። አሁን የቴክኒክ እክል የገጠመን ይመስላል። በድጋሚ ላስታውስ፣ የአርብ ምሽት ዝግጅታችን ከምሽቱ 3 ሰዓት ላይ በመደበኛው ቅንብሮች እንዲሁም ልዩ ልዩ ዘገባዎችና ውይይቶች የተካተቱበት ነው። ከምሽቱ 1:30 እስኪቃረብ በቀሩት ደቂቃዎች ታዲያ ሄለን በርሄን ነች የምታዝናናን። እስኪ ልሂድ ደግሞ ትላለች። መልካም ምሽት። በእኔ በኩል ያስተናገድኳችሁ አሉላ ከበደ፣ ፕሮግራሙን የመራችልን ጽዮን ግርማና ኮርኔሊየስ ቲነር ነበረ በቴክኒኩ። መልካም ምሽት።
This program has come to you from the Voice of America, Washington.